ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 5 2012 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
የአማራንና የኦሮሞን ህዝብ ትስስር ከሚያላሉና ብጥብጥ ከሚያመሩ ማናቸውም ተንኳሽ ጉዳዮች ለመቆጠብ ተስማምተናል ሲሉ መሠረታቸውን በአማራና በኦሮሚያ ክልሎች ያደረጉ የፖለቲካ ፓርቲዎች አስታወቁ።
የኦሮሞና የአማራ እንዲሁም የመላ ኢትዮጵያን እሴት ያልሆኑ አስነዋሪና አደገኛ አዝማሚያዎች ባሉበት ደረጃ ካልተገቱና አስቸኳይ መፍትሄ ካልተሰጣቸው የፖለቲካ አመለካከቶቻችንን ማራመድ ቀርቶ ህልውናችንን የሚፈታተን ሁኔታ እየፈጠረ ስለሆነ ይህ ድርጊት እንዲቆም ሁላችንም የየድርሻችን በመወጣትና በአማራና በኦሮሞ ህዝቦች አንድነት ላይ በጋራ ለመስራት ስምምነት ላይ ደርሰናል።
የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ ናቸው። ወደ ኋላ ዘገባ ይኖረናል።
ህዝብን ከህዝብ በማጋጨት የራሳቸውን አጀንዳ ለማስፈጸም የሚሞክሩ ያሏቸውን መንግሥት እንዲለይና የህግ የበላይነትን እንዲያስከብር ክርስቲያንና ሙስሊም የእምነት አባቶች አሳሰቡ። የክርስትናና የእስልምና እምነት አባቶች የሰጡትን ማብራሪያ በመጽሔት ዘገባችን ይዘናል። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጠቅላይ ሚኒስትር አብይ አህመድ የክልል የዞንና የከተማ አስተዳደር አመራሮችና ህብረተሰቡ ከፍተኛ የትምህርት ተቋማትን ወደ ማረጋጋት የማይመለሱ ከሆነ እስከ መዝጋት የሚደርስ እርምጃ እንደሚወሰድ አስጠነቀቁ። በሳይንስና ከፍተኛ የትምህርት ሚኒስቴር አዘጋጅነት የዩኒቨርሲቲ የቦርድ አመራሮች፣ ፕሬዚዳንቶችና ሚኒስትሮች በተገኙበት በወቅታዊ ዩኒቨርሲቲዎች ሁኔታ ላይ ውይይት ተደርጓል። ንግግራቸው ቀጥሎ ይቀርባል።
በዩኒቨርሲቲዎቻችን አካባቢ የሚታዩ ችግሮች አብዛኛው ውጫዊ አጀንዳ ያላቸው፣ በኢትዮጵያ ውስጥ የሰለጠነ የፖለቲካ ብቃት እንኳን ሳይሆን ብቃት የሚመስል ያላቸው ሰዎች ዋናው ስራ በገንዘብ በሀሳብ ዩኒቨርሲቲ አካባቢ ያለውን ነገር ማባላትና ኢትዮጵያ ውስጥ እየመጣ ያለው ለውጥ መሰረት እንዳይኖረው ማድረግ ነው። ተማሪዎች በተደጋጋሚ ቢነገርም ያልገባቸው ሁሌ የሚያጋድሉ ግን የማይሞቱ ሰዎች፣ ሁሌ የሚያደራጁ የሚያሰለጥኑ የሚያሰማሩ ግን እነሱ የማይሰማሩ ሰዎች ለምንድን ነው እናንተ ማትሞቱት እኛ ሁሌ ምን ሞተው ብሎ መጠየቅ አለመቻላቸው። የሚያደራጀው ኃይል፣ የሚቀሰቀሰው ኃይል፣ የሚያዋጋው ኃይል ሁሌም አለ። በየአመቱ የድሃ ልጅ በማያውቀው ጉዳይ የሰዓት እራት ይሆናል። ይሄን ለመከላከል መንግስት ከሁሉም ከተሞች ጋር በከፍተኛ ትብብር ይሰራል። ከፍተኛ ስራም እየተሰራ ይገኛል። በዚህ ሳምንት ውስጥ ይሄን አጠናክረን እንቀጥላለን። 10 ሰው ማግለል ካለብን 10 ሰው፣ 20 ሰው ማግለል ካለብን 20 ሰው፣ በፍጹም የምንታወቅ ከሆነ ግን ዩኒቨርሲቲውንም ጭምር እስከ መዝጋት የሚሄድ እርምጃ ሊወሰድ ይችላል። ያ እንዳይሆን ከተማው ማህበረሰቡ በኃላፊነት መንገድ መስራት አለበት። አሁን ባለው ሁኔታ ግን የፌዴራል የጸጥታ ኃይላት ከክልል የጸጥታ ተቋማት እና ራሱ ዩኒቨርሲቲ ከሚያዘጋጃቸው ጥበቃዎች ጋር በመቀናጀት ስራ እንዲሰሩ ይደረጋል። የፌዴራል ዩኒቨርሲቲን የክልል ፖሊስ አይጠብቀውም የሚል እምነት ያለው ክልል ካለ ዩኒቨርሲቲውን ለክልሉ እንሰጣለን እንጂ ህንፃም ሰርተን በጀትም መድበን ጥበቃም እያል አናስቀምጥም። በዋነኛነት የከተማው ከንቲባ ስራው የመጡበትን እንግዶች ደህና መጠበቅ ነው። የዞኑ አስተዳደር ስራ የመጡበትን እንግዶች መጠበቅ ነው።
እስላማዊ መንግስት ቡድንን ለማጥፋት ከተያዘው ዘመቻ እንደማታፈገፍግ ዩናይትድ ስቴትስ አስታወቀች። ሶሪያና ኢራቅን መልሶ በመገንባትና የውጭ ተዋጊዎችን በመጋፈጥ መስክ ግን የጥምረቱ አጋሮች የበለጠ ኃላፊነት እንዲወስዱ አሳስባለች። አይሲስን የመደምሰስ ዓለም አቀፍ ጥረት የሚባለውን ኅብረት አባል ሀገሮች የውጭ ጉዳይ ሚኒስትሮች የአሜሪካዎቻቸው ማይክ ፖምፔዮ ትናንት በውጭ ጉዳይ መስሪያ ቤት ውስጥ ሰብስበው አወያይተዋል። የዲፕሎማሲ ጉዳዮች ሪፖርተራችን ሲንዲ ሴን ከውጭ ጉዳይ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች።
የእስላማዊ መንግስት ቡድን ፈጣሪና መሪ የነበረው አቡበከር አልባግዳዲ ባለፈው ወር መገደልና ራሱ የደነገገው የካሊፋ ግዛት ሙሉ በሙሉ ነጻ መውጣቱ ያበረታታቸው የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ቡድኑን ለማሸነፍ የተፈጠረው ዓለም አቀፍ ጥምረት የክፍለ ዘመኑ የባለብዙ ወገን ትብብር እጅግ ስኬታማ ተግባር ነው ብለዋል።
We beat back a jihadist dream. A would-be terrorist state in the center of the Middle East. And we saved millions of people from tyranny, unlike anything that the world...
በመካከለኛው ምስራቅ እምብርት ላይ ሊፈጠር ታስቦ የነበረውን የሽብር መንግሥት ጂሃዳዊውን ህልም አሸንፈናል። ሚሊዮኖችን ዓለማይቶት ከማያውቅ አምባገነንነት አትርፈናል። መልካም ሥራችን በማረጋጋትና መልሶ በማቋቋም ጥረቶቻችንም ይቀጥላል።
በውጭ ጉዳይ ሚኒስትር ፖምፔዮ አባባል እንደሚስማሙ የገለጹት የሰሜን አትላንቲክ የጦር ትብብር ድርጅት የኔቶ ዋና ጸሐፊ የሃንስ ሽቶልተንበርግ ሶሪያ ውስጥ ያለው ሁኔታ ግን እጅግ አሳሳቢና አስቸጋሪ መሆኑን ተናግረዋል።
It is well known that there are differences between NATO allies when it comes to the situation there.
እዚያ ያለውን ሁኔታ በሚመለከት በኔቶ አጋሮች መካከል ልዩነቶች መኖራቸው ይታወቃል። ይሁን እንጂ በጋራ ጠላታችን በአይሲስ ላይ የተቀዳጀናቸውን ድሎች በመጠበቅና በተባበሩት መንግስታት ድርጅት የሚመሩ ዘላቂ የፖለቲካ መፍትሄዎች የማስገኘት ጥረቶችን በመደገፍ ጉዳይ ግን ሁላችንም እንስማማለን።
በሌላ በኩል ደግሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጦራቸውን ከሶሪያ እንደሚያወጡ ባሳወቁ ማግስት ቱርክ በኩርዶች ላይ የከፈተችው ጥቃት እንደሚያሳስባቸው ተንታኞች ይናገራሉ። የጥምረቱ አጋሮች በትላንት ስብሰባቸው ፈተናዎቻቸውን ሁሉ አፍረጥርጠው መወያየታቸውን ለጥምረቱ የዩናይትድ ስቴትስ ልዩ ልዑክ ጄምስ ጄፍሪ አመልክተው አልባግዳዲን ለመግደል በተካሄደው የተሳካ ዘመቻ ውስጥ የአሜሪካን መሪነት የሚጠራጠር ማንም የለም ብለዋል።
ከስራ ከመባረራቸው በፊት በኡክራይን የዩናይትድ ስቴትስ አምባሳደር የነበሩት ማሪያ ኢቫኖቪች ዛሬ በአሜሪካው ፕሬዝደንት ዶናልድ ትራምፕ ላይ ክስ ለመመስረት ይቻል እንደሆነ ለማጣራት በሚደረገው የምክር ቤት ምርመራ ቃላቸውን ሰጥተዋል። ፕሬዝደንት ትራምፕ ከኡክራይኑ ፕሬዝደንት ቮሎዶሚር ዘለንስኪ ጋር በስልክ በተነጋገሩበት ወቅት ስለ አምባሳደሯ ያሉት ነገር እንዳስደነገጣቸውና እጅግ እንዳሳዘናቸው አምባሳደሯ መናገራቸው ተገልጿል። ምን ለማሰብ እንደምችል አላቅም፣ ሆኖም ከባድ ስጋት አድሮብኝ ነበር ሲሉ አምባሳደር ኢቫኖቪች በተወካዮች ምክር ቤት የስለላ ኮሚቴ ፊት ቀርበው ተናግረዋል። ለእኔ ዛቻ ሆኖ ነው የተሰማኝ ብለዋል። ፕሬዚደንት ትራምፕ ስለ አምባሳደሯ ሲናገሩ የምታልፍባቸው ነገሮች አሉ ማለታቸው ዛቻ ሆኖ ተሰምቶኛል፣ ስለ ደህንነቴም ስጋት አድሮብኛል ሲሉ ባለፈው ወር በዝግ ስብሰባ ተናግረው ነበር። ይህ ታዲያ ዛሬ በይፋ ከተናገሩት ጋር የጸና መሆኑ ተገልጿል። የትራምፕ የግል ጠበቃ ሩዲ ጁሊያኒ የዲፕሎማቷ የሥራ ባልደረቦችና ዲሞክራቶች የስም ማጥፋት ዘመቻ ያሉት ካካሄዱባቸው በኋላ ኢቫኖቪች ወደ ዋሽንግተን ተጠርተው ለረጅም ጊዜ ካገለገሉበት የዲፕሎማትነት ሥራ ተባረሩ።
የዩናይትድ ስቴትስ ፌዴራል አቃቢያነ ሕግ የፕሬዚደንት ዶናልድ ትራምፕ የግል ጠበቃ በሆኑት ሩዲ ጁሊያኒ ላይ ምርመራ መጀመራቸውን ብሉምበርግ የዜና አውታር ዘግቧል። ጁሊያኒ ገንዘብን አስመልክቶ የፈጸሙት የሕግ ጥሰት ካለ እንዲሁም ለውጭ ሀገር ለመስራትም በይፋ ባለመመዝገባቸው ምርመራ ይደረግባቸዋል ሲል ነው ብሉምበርግ የዘገበው። የኒውዮርክ ከንቲባ የነበሩት ጁሊያኒ በትራምፕ ላይ በሚደረገው የክስ ምርመራ ላይ ዋና ቦታ የያዙ ሰው ሆነዋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በትራምፕ የፖለቲካ ተቀናቃኞች ላይ ምርመራ እንዲያካሂዱ ጫና በማድረግ ረገድ ጁሊያኒ ስለነበራቸው ሚናም የተወካዮች ምክር ቤቱ አባላት ምርመራ እያካሄዱ ናቸው። በመጨረሻም ስፖርት ነክ ዘገባ ግርማቸው ከበደ ከአዲስ አበባ ይዟል።
ለ19ኛ ጊዜ በሚካሄደው የቶታል ታላቁ ሩጫ በኢትዮጵያ ለማቀፍ 10 ኪሎ ሜትር የጎዳና ላይ የሩጫ ውድድር 45000 ተሳታፊዎች ሴቶች ልጆች በኩል ሊታዩ ሊደመጡና ቦታ ሊሰጣቸው ይገባል በሚል መሪ ቃል በመጪው ይሮጣሉ። በራነርስ ወርልድ የአመቱ ምርጥ የጎዳና ላይ ውድድር ተብሎ የተመረጠው ታላቁ ሩጫ በኢትዮጵያ ከውድድሩ ጎን ለጎን በሚያዘጋጀው ሌሎችን ለመርዳት ሮጣለው ዘመቻው 2 ሚሊዮን ብር ለመሰብሰብ እንዳቀደ ድርጅቱ ዛሬ በሰጠው ጋዜጣዊ መግለጫ ገልጿል። ባለፉት ውድድሮች በሌሎችን ለመርዳት ሮጣለው ዘመቻው የሚሰበሰበው ገንዘብ በየአመቱ ለተመረጡ አራት ድርጅቶች ከፋፈል ነበር። ዘንድሮ ግን ገንዘቡ ለሌላ ተግባር እንደሚውል የታላቁ ሩጫ በኢትዮጵያ ስትራቴጂክና ኢኖቬሽን ኃላፊ ዳግማዊ ታማረ ለቪኦኤ ተናግረዋል።
እስከዛሬ 13.5 በላይ ሚሊዮን ገንዘብ ከ33 በላይ ድርጅት ሰጥተናል ተጠቃሚዎች። በዘንድሮ ግን ለየት የሚያደርገው ትምህርት ቤት ነው የምንገነባው። ዋግምራ ሃይላንድ ጀምሯል። እኛ የሚቀጥለው እናረጋለን። ደስ የሚለው ፓርት አሁን ገንዘቡን ሰብስበን ስንጨርስ ትምህርት ቤቱን አሰርተን ደሞ ስንጨርስ ከውድድሩ በኋላ 20ኛ አመታችንን በሱ ነው መጀመር ምን ፈልገው ትምህርት ቤቱን በማስመረቅ። ስለዚህ አሁን እስካሁን ብዙውን ገንዘብ ሰብስበናል። ከውድድሩ በኋላ ትምህርት ቤቱን ማሰራት እንጀምራለን። አንዴ ደሞ እንዴት እንደሆነ ሂደቱ በኃይሌ ስላየ ነው ቶሎ ቶሎ ሜድ ይመስለኛል እሱ ነው የዘንድሮ። ስለዚህ ኑና ትምህርት ቤቱን ገባ ነው ያልን የጠራ ነው። ደስ የሚል ጊዜ ነው የሚሆነው 20ኛችን ለማስመረቅ ይያስባል።
በውድድሩ በ5000 ሜትር የሁለት ጊዜ የዓለም ሻምፒዮኗ ኬንያዊቷ ሄለን ኦቢሪ የክብር እንግዳ ስትሆን የኤርትራ፣ ኬንያና ዩጋንዳ አትሌቶች ደግሞ ውድድሩን በማሸነፍ 100 ሺህ ብር ሽልማት ለማግኘት ይፎካከራሉ። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 5 2012 ዓ ም ምሽት ፕሮግራም ነው።
በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
ፕሬዚደንት ዶናልድ ትራምፕ ስልጣናቸውን ያለ አግባብ ተጠቅመው እንደሆነ ለማጣራት የተጀመረው የተወካዮች ምክር ቤቱ ምርመራ ቀጥሏል።
ሪፐብሊካኖች የፕሬዚዳንት ትራምፕ ደጋፊዎች አንድ ሳምንት ንግግሩ ለስልክ ውይይቱ ምንም ወንጀል አልነበረውም ይላሉ። በሚቀጥለው ደግሞ የዩክሬኑ ፕሬዚደንት ምንም አይነት ግፊት አልተሰማኝም ብሏል ይላሉ። እስካሁን ድረስ እንዴት አድርገው ይህንን ነገር ሊከላከሉ ተስማምተው የወሰኑት ነገር የለም።
አቶ ደረጀ ደምሴ ቡልቱ ዩናይትድ ስቴትስ ውስጥ የሚኖሩና የሚሰሩ የሕግ ባለሙያ ናቸው። በኢምፒችመንት ሂደቱ ላይ ማብራሪያ ይሰጣሉ።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የአማራንና የኦሮሞን ሕዝብ ትስስር ከሚያላሉና ወደ ብጥብጥ ከሚያመሩ ማናቸውም ተንኳሽ ጉዳዮች ለመቆጠብ ተስማምተናል ሲሉ መሠረታቸውን በአማራና በኦሮሚያ ክልሎች ውስጥ ያደረጉ የፖለቲካ ፓርቲዎች አስታውቀዋል። የሁለቱን ክልሎች ገዢ ፓርቲዎች የአዴፓንና የኦዴፓን ጨምሮ ሰባት የፖለቲካ ፓርቲዎች ናቸው በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት ትናንት ያደረጉትን ውይይት አስመልክተው መግለጫ ያወጡት። መንግሥት ሕግና ሥርዓትን ለማስከበር የሚወስደውን ሕጋዊ እርምጃ ሁሉ የሚደግፉ መሆናቸውንም ፓርቲዎቹ አመልክተዋል። መንግሥትም ሕግን የማስከበር ሥራውን ከአሁን የበለጠ እንደሚወጣ የጠቅላይ ሚኒስትሩ ቢሮ አስታውቋል። ፓርቲዎቹ ዛሬ በጠቅላይ ሚኒስትር ጽህፈት ቤት የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘግቧል።
የዛሬው ጋዜጣዊ መግለጫ ትናንት በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት በአማራና በኦሮሚያ ክልሎች ብሎም በአገሪቱ ወቅታዊ ሁኔታ ላይ የተካሄደው ውይይት ተከታይ ነው። የሁለቱ ክልሎች ገዢ ፓርቲዎች የአማራ ዲሞክራሲያዊ ፓርቲ አዴፓና የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓም የውይይቱ ተሳታፊዎች ነበሩ። አዴፓ በሊቀመንበሩ በምክትል ጠቅላይ ሚኒስትር ደመቀ መኮንን፣ ኦዴፓ ደግሞ በምክትል ሊቀመንበሩ በመከላከያ ሚኒስትር ለማ መገርሳ ተወክለው ነው የተሳተፉት። ከተፎካካሪ ፓርቲዎች መካከል ደግሞ የኦሮሞ ነጻነት ግንባር ኦነግ፣ የአማራ ብሔራዊ ንቅናቄ አብን፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የኦሮሚያ ብሔራዊ ፓርቲ አብፓና የአማራ ማህበራዊ ራዕይ ግንባር ተገኝተዋል። እናም እስካሁን ለተመለከተ አንዳንዶቹ ፓርቲዎች እንኳን የስምምነት መግለጫ ሊያወጡ አንዱ ሌላውን ታግሶ በጠረጴዛ ዙሪያ የሚቀመጡ የማይመስሉ ናቸው። ዛሬ ግን የስምምነት ነጥቦችን ያዘ መግለጫ ወጥተዋል። ባለፉት 3 እና 4 አመታት የጋራ ችግር ያስተሳሰራቸው ሁለቱ ህዝቦች ለለውጥ ታግለው ውጤት ማምጣታቸውን መግለጫው አስታውሷል። አሁን ግን አጣዳፊ መፍትሄ የሚሹ ችግሮች መኖራቸውን በአብን ሊቀመንበር ዶክተር ደሳለኝ ጫኔ የተነበበው መግለጫ አመልክቷል።
የኦሮሞና የአማራ እንዲሁም የመላ ኢትዮጵያን እሴት ያልሆኑ አስነዋሪና አደገኛ አዝማሚያዎች ባሉበት ደረጃ ካልተገቱና አስቸኳይ መፍትሄ ካልተሰጣቸው የፖለቲካ አመለካከቶቻችንን ማራመድ ቀርቶ ህልውናችንን የሚፈታተን ሁኔታ እየፈጠረ ስለሆነ ይህ ድርጊት እንዲቆም ሁላችንም የየድርሻችን በመወጣትና በአማራና በኦሮሞ ህዝቦች አንድነት ላይ በጋራ ለመስራት ስምምነት ላይ ደርሰናል። የሁለቱ ህዝቦች ትስስር የሚያላሉና ወደ ብጥብጥ ከመያመሩ ማናቸውም ተንኳሽ ጉዳዮች ለመቆጠብ በህዝባችን ላይ የተደቀነውን አደጋ ለመቀልበስ በመተባበር ለመስራት ወስነናል። የኦሮሞና የአማራ ህዝብ በልዩ ልዩ ምክንያቶች ለማጋጨት የሚደረጉትን ማናቸውንም ትንኮሳዎች፣ ቅስቀሳዎችና የሚዲያ ዘመቻዎች በጋራ ለመታገል ተስማምተናል። በዚህ አጋጣሚ ለተከበራችሁ የኦሮሞና የአማራ ህዝቦች እንዲሁም ለመላው የሀገራችን ህዝቦች በተለይም ለወጣቶች ከግጭት ከብጥብጥና መገዳደል የምናተርፈው የሁላችንም ጉዳት እንጂ ምንም ነገር ስለሌለ ምንም እንኳን ልዩነቶች ቢኖሩንም ልዩነቶቻችን ከሀገራችንና ከህዝባችን የማይበልጡ መሆኑን መገንዘብ ይገባናል። ስለሆነም የሀገራችን ሰላምና አንድነት ቅድሚያ ሰጠን ለጋራ እንድንሰራ ጥሪ እናስተላልፋለን።
የፓርቲዎቹ ውይይትና መግለጫው አንኛ መነሻም በኦሮሚያ ክልል የተከሰተውና 86 ሰዎች የተገደሉበት ግጭት፣ ሰሞኑን ደግሞ በአማራና በኦሮሚያ ክልሎች የታዩ የከፍተኛ ትምህርት ተቋማት ተማሪዎች ግጭትና ግድያዎች ናቸው። ፓርቲዎቹ ታዲያ መንግስት ከመወስደው እርምጃ ጎን እንደሚቆሙ በመግለጫቸው አረጋግጠዋል።
መንግስትም ህግና ስርዓትን የማስከበር ኃላፊነቱን በአግባቡ እንዲወጣ ጥሪ እናስተላልፋለን። በዚህ አጋጣሚ መንግስት ችግሩን ለመፍታት የሚወስደውን ህጋዊ እርምጃ ሁሉ የምንደግፍ መሆኑን እንገልጻለን።
ፓርቲዎቹ አሁን የደረሱበት ስምምነት በቀጣይ ተግባራት እንደሚቀጥል የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ተናግረዋል።
ችግሩ የተፈጠረው በሰው ነው፣ እዚህ የደረሰው በሰው ነው፣ መፍቻውም ሰው ነው። ሌላ እንትን የለውም። እግዚአብሔር የጣለብን እንትን ሳይሆን እርስ በራሳችን ፖለቲካችንን ማሰልጠን ባለመቻላችን፣ በሚሆን መንገድ ለመብት ትግሉ መንቀሳቀስ ባለመቻላችን ነው እነዚህ ልዩነቶች የተፈጠሩት። እነዚህን ለማጥበብም ከቻል ለማስወገድም ተስማምተናል፣ ጠቅላይ ሚኒስትሩን ጨምሮ ማለት ነው። ጀምረናል። በተለይም ከሁሉም በላይ የህዝባችን ሰላምና መረጋጋት አስፈላጊ ነው ብለን አምነናል። በየጊዜው ደግሞ እየተገናኘ እየገበገም የተለያዩ አጀንዳዎችም ላይ እየተነጋገን እንሰራለን ብለናል። ዝርዝር ሁኔታዎችን ጊዜውና ሁኔታው ከእናንተ ጋርም እየተነጋገን እንሄዳለን፣ ግን ውሳኔ ወስነናል።
የኦነግ ሊቀመንበር አቶ ዳውድ ኢብሳ በበኩላቸው የሰለጠነ አካሄድ ጊዜው የሚጠይቀው ተግባር መሆኑን አብራርተዋል።
አቶ እስክንድር ነው ያነሳው። የችግሩ ምንጭ በጣም በስፋት ብዙ ቦታ ብዙ ነገሮች ይነገራሉ። የታሪክ ትርክት ይላሉ። ትናንት የተነጋገርነው እና መሰረታዊ ነው ብለን የምናምንበት ማንኛውም ጥያቄ አስፈሪ አይደለም። ማንኛውም ጥያቄ ግን በሰለጠነና ሕግን መስመር በተከተለ ለሕዝብ መቅረብ አለበት። በፖለቲካል ፕሮግራም እና የፖለቲካ መስመሮችም መስመር ይዞ መሄድ አለባቸው። ማንኛውም የፖለቲካ ድርጅትም ይሁን ሚዲያ ይሁን አክቲቪስት ይሁን በንግግሩም ይሁን ህዝብና ህዝብ ወደሚያጋጭ አሁን የሚታየው አቅጣጫ ወደሚወስድ ይሄ ተቀባይነት የለውም። በእኛም ቢሆን በሌሎችም ቢሆን ይህንን ተነጋግረናል። የችግሩ ምንጭ እንግዲህ ከዚህ አካባቢ ቅድም ፕሮፌሰር መረራ እንደተናገሩት ከዚህ በፊት በተማሪዎችም እንቅስቃሴ፣ በመድረኮች፣ በዩኒቨርሲቲዎች ያልተነሱ ጥያቄዎች የሚነሳ ነገር የለም። ያኔም ተነስተዋል። ያኔ ሰዋይ በብሔር እርስ በራሱ አይጋጭም። ያኔ ያልተነሱ ጥያቄዎች አሁን የሚነሱ ነገሮች የሉም። ግን አሁን ለምንድን ነው ይሄ የሆነው የሚለው ትንሽ በውስጣችን መፈተሽ ይፈልጋል። የትኛው ኃይል ነው ይህን ወደዛ እየወሰደ ያለው? በእኛ ውስጥ ከእኛ ውጭ ያሉ አክተሮች ይሄ መፈተሽ አለበት የሚል ነው ነገሩ። አለ ተፈትሾ መውጣት አለበት የሚለው ላይም ተነጋግረናል።
በአገሪቱ ሕግ ለማስከበር የሚደረገው ጥረት የሁሉንም ድጋፍ እንደሚጠይቅ የጠቀሱት ደግሞ የአማራ ማህበራዊ ራዕይ ግንባር ሊቀመንበር አቶ ስዩም መንገሻ ናቸው።
የህግ የበላይነትን በማስከበር ደረጃ ለመንግስት በኩል በጣም ጥልቀት ባላቸው መንገድ መሰራት እንዳለባቸው እናምናለን። ይሄንን እንደግፋለን። ይሄ ከሆነ እንግዲህ ማንኛውም ጥሪ የሚደረግለትና ለዚህ እንዲሰለፍ አስተዋጽኦ እንዲያደርግ የሚጠየቅ ሁሉ የህብረተሰብ ክፍል ተቋም ወደኋላ ይላል ብለን አናምንም። ይሄንን ጥሪ እንዲቀላቀል ዛሬ ነገ ሳይባል ማለት ነው ጊዜ እንዲሰጠው ስላልሆነ አንዳንድ ጉዳዮችን ምናልባት ከኛ በለጠ ተሰማላችሁ ብለን እናስባለን። ሰው አንድም ቀን ቢሆን መጨነቅ የለበትም። በተለይ የዩኒቨርሲቲ ተቋሞች ላይ የነገን ትውልድ የነገን ኃላፊነት የሚሸከሙ ብሩህ አእምሮዎችን ይዘው ነገ ሀገር የሚረከቡ ክፍሎች ላይ ይሄ ክስተት ከተፈጠረ ነገ ወደ ምን ሊያዘግምና ሊያመራ እንደሚችል ሁላችን መገንዘብ ይችላል።
የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በሰጡት የማጠቃለያ ሐሳብ በጋራ የሚተገበሩ ያጭር ጊዜና የረጅም ጊዜ እቅዶች መኖራቸውን አብራርተዋል። መንግስትም ኃላፊነቱን እንደሚወጣ ነው ያረጋገጡት።
በመግለጫው እንደተገለጸው ጥሪም እንደተላለፈው ህግ የማስከበር ስራው ካሁን ቀደም ከነበረውና ከታየው በላቀ ሁኔታ አስፈላጊውና ህጋዊ እርምጃ ወስዶ መቆጣጠር ይጀምራል ማለት ነው። ይሄንን በሚደረግበት ጊዜ በመግለጫው የተረጋገጠው የተቀመጠው በሰባቱ ፓርቲዎችም ስምምነት የተደረሰበት ማናቸውም ህጋዊ እርምጃ በመወሰድ አለበት፣ መንግስት የመንግስት ሚናነትን ሚና መጫወት አለበት። በዚህ ረገድ ደግሞ ፓርቲዎችም ህጋዊ እርምጃ እስከተወሰደ ድረስ ድጋፍ የሚሰጡ መሆኑን የጋራ ድምዳሜ የተያዘበት ስለሆነ የመጀመሪያው ነገር በአንድ ላይ ቁጭ ብሎ ተነጋግሮ የጋራ በሚያደርጉ ጉዳዮች ላይ ለመስራት በር የሚከፍት መድረክ ስለሆነ በዚህ መልኩ ሊወሰድ ይገባዋል የሚል ሀሳብ አለኝ በእኔ በኩል።
የፓርቲዎቹ መሪዎች በዚሁ ጋዜጣዊ መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። እስክንድርን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል።
ህዝብን ከህዝብ ማጋጨት፣ የራሳቸውን አጀንዳ ለማስፈጸም የሚሞክሩ ያሏቸውን መንግሥት እንዲለይና የሕግ የበላይነት እንዲያስከብር የክርስትናና ሙስሊም እምነት አባቶች አሳሰቡ። የኢትዮጵያ ክርስቲያንና ሙስሊም ህዝብ የሰላም ተምሳሌት ነው፣ ለሰላም መንፈስ ሊተባበር ይገባል ብለዋል አባቶቹ። በሌላ በኩል ግን ትላንት ሌሊት ንብረት መቃጠሉንና መዘረፉን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ ሐረርጌ ሀገረ ስብከት አስታውቋል። በምዕራብና በምስራቅ ሐረርጌ የመከላከያ ሰራዊት በመግባቱ በአንዳንድ ወረዳዎች የመረጋጋት አዝማሚያ የታየ ሲሆን የጠቅላይ ሚኒስትር ጽህፈት ቤትም የማረጋጋትና ጥፋተኞችን ለህግ የማቅረብ ስራ እያከናወነ መሆኑን አስታውቋል። ጽዮን ግርማ ዝርዝር አላት።
በኢትዮጵያ የተለያዩ ቦታዎች በተለያየ ምክንያት በሚቀሰቀሱ ግጭቶች ወደ ጥቃት፣ ግድያ፣ ንብረት ማጥፋት፣ መፈናቀልና አለመረጋጋት መከሰት ከጀመረ ብዙ ወራት ተቆጥረዋል። በተለያየ ጊዜ የሚወጡ ዘገባዎች የሚያሳዩት ግጭቶቹ በመንደር፣ በመንገድ ላይ፣ በትምህርት ቤት፣ በዩኒቨርሲቲዎች፣ በገጠራማ ቦታዎች በተለያየ ምክንያት ይነሱና እያደጉ የመሄድ አዝማሚያ እንደሚያሳዩ ነው። ባለፈው ሳምንት በወልዲያ ዩኒቨርሲቲ ሁለት ተማሪዎች በአሰቃቂ ሁኔታ ተደብድበው መገደላቸውን፣ ሌሎችም መቁሰላቸውን ተከትሎ በተለያዩ ከተሞች የተቀሰቀሰ ሁከት ሌላ ሞትና ንብረት መውደም ማስከተሉን ያነጋገርናቸው የተለያዩ ሰዎች ይናገራሉ። ከዚህ በተጨማሪም ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በአሁኑ ሰዓት በሀገሪቱ ላይ የሚደረገው የትኛውም ተቃውሞ፣ ሰልፍ፣ የበቀል እርምጃና ሌሎች ድርጊቶች ማጠናቀቂያቸው ቤተ ክርስቲያንንና ምዕመናንን ማጥቃት ሆኗል የሚል አቤቱታ እያቀረበች ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ችግሩን ለመቅረፍ ያስችላል የተባሉ ስራዎችን በሙሉ እየሰራ መሆኑን አስታውቋል። በአማራና በኦሮሚያ ክልል ከሚሰሩ የተፎካካሪ ፓርቲ አመራሮች ጋርም በመወያየት ፓርቲዎቹ ህብረተሰቡ ጋር ወርደው የማረጋጋት ስራን እንዲሰሩ የሚያደርግ ስልት መቀየሱን ይፋ አድርጓል። ሁለት ቤተ ክርስቲያንና የብዙ ክርስቲያን ምእመናን ቤት እንደተቃጠሉ የሚነገረው የምስራቅ ሐረርጌ ሀገረ ስብከት ዋና ጸሐፊ ሊቀ ሕሩያን ፍስሐ ጽዮን አበበ እንዲያሉ መፍትሄዎች ጥሩ ናቸው፣ ግን አሁን ላለንበት ሁኔታ የሚያስፈልገው ሕግን በአግባቡ ማስከበር ብቻ ነው ይላሉ።
እሳቸው እኮ ምስራቅ ሐረርጌ ኦሮሚያ ዞን ድረስ መጥተው የተቃጠሉ አብያተ ክርስቲያናት እያሉ፣ የተጎዱ ምእመናን እያሉ፣ በጭካኔ የተገደሉ ምእመናን እያሉ እነሱን መጥተው ማረጋጋት ሲገባቸው ጥሩ ነው የተመለሱት። ይህም በምን አይነት ሁኔታ ነው ጉዳዩን መፍትሄ ሊሰጠው የሚችለው? አሁን ጉዳዩን ሊያረግብ የሚችል አቋም ተዋስቶ በሕግና በሕግ ጉዳዩን ማርገብ ሲቻል ሁልጊዜ ሽሮ ነው የዚህ አይነት በዚህ አይነት ሁኔታ መቼም ሊበርድ አይችልም። ህግ አለ፣ በህግ ማስከበር ይቻላል። አቁሙ ብሎ አዋጅ ማወጅ ይቻላል። ይሄ ባለበት ሁኔታ ማድረግ እየተቻለ ወገን እየጠፋ አብያተ ክርስቲያናት እየተቃጠሉ አሁን እነዚህ የጠፉት አብያተ ክርስቲያናት ከመቶ 30 ዓመት በላይ የቆዩ አብያተ ክርስቲያናት አሁን ላይ ለሀገርም ለወገንም እንደ እምነትም ለቅጦት መተኪያ የሌላቸው ንብረቶች ናቸው የጠፉት። ይሄ የሆነው የጠቅላይ ሚኒስትሩ ለዘብተኝነት ነው። ለዘብተኛ ባይሆኑ ኖሮ በህግ ቢሄዱ ኖሮ መስተካከል ይችል ነበር። አቋም ያስፈልጋል፣ በህግ መጓዝ ያስፈልጋል። መወያየቱ እንዳለ ሆኖ ለሀገሪቱ እድገት ለሀገሪቱ ለውጥ መወያየቱ እንዳለ ሆኖ ወንድ መበለ ደግሞ በህግ ብቻ ማስከበር ነው።
ምክንያታቸውን ሲያስረዱም ጥቃቶቹ በጣም ተደጋጋሚ የሆኑ በየጊዜው እያገረሹ የሚመጡና አንዳንዴ ከጀመሩ ደግሞ ቶሎ የማያቆሙ መሆናቸውን ይናገራሉ። በምሳሌም ሲያስረዱ ዛሬ ሌሊቱን ምስራቅ ሐረርጌ ቀርሳ ወረዳና ወተር ኪዳነ ምህረት የክርስቲያኖች ቤት ተመርጠው ንብረታቸው እንደተቃጠለና እንደተዘረፈ ይናገራሉ። የመከላከያ ሰራዊት ወደ አካባቢዎቹ ገብቶ አንጻራዊ ሰላም ቢኖርም አሁንም አብዛኞቹ ምዕመናን ጫካ ውስጥ መሆናቸውንና በስልክ የድረሱልን ጥሪ እንደሚያሰሙ ገልጸዋል። መንበረ ፓትርያርኩን ወክለው ማብራሪያ የሚሰጡን መጋቤ ሰላም ቀሲስ ሰለሞን ቶልቻ በበኩላቸው ግጭቶቹ መልካቸውን እየቀየሩ ቤተ ክርስቲያንና አማኞችን እንደሚያጠቁ ገልጸው ካሁን በኋላ የሚያስፈልገው ከአደጋው ወይም ከግጭት በፊት ጉዳትን አስቀድሞ የሚያስቀር ቅድመ መከላከልና የሕግ የበላይነትን ማረጋገጥ ነው ይላሉ።
አሁን ባለው ነባራዊ ሁኔታ የመጨረሻ ጫፍ ቀይ መስመር ላይ የደረሰ ጉዳይ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በተለይ ወጣቱ ክፍል በመጨረሻ ጫፍ ላይ ነው የደረሰው። መንግስት የህግ ማስከበርን ጉዳይ ወስኖ ካልሰራ አስቸጋሪ ነው የሚሆነው። በአጭር ቋንቋ ሀገሪቷ ውስጥ የህግ የበላይነት ተጥሷልና የህግ የበላይነት በማያዳግም መልክ በአጭር ጊዜ ውስጥ መንግስት እንዲያስከብርልን ነው።
በትላንትናው ዕለት ያነጋገርናቸው የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ቢሮ ኃላፊ አቶ ንጉሱ ጥላሁን ድርጊቶቹ በሚፈጸሙባቸው አካባቢ ተጠቂ የሆኑ ግለሰቦች የሚያነሱት የተደራጁ ወጣቶች ጥቃት እያደረሱባቸው እንደሆነ መናገራቸውን ጠቅሼ መንግስት እነዚህ የተደራጁ ወጣቶች ካሉ አጣርቶ እርምጃ ለምን አይወስድም ብያቸው ነበር።
አሁን እንደሚታወቀው ከዚህ ከለውጡ ጋር ተያይዞ በተለያዩ አካባቢዎች እንደየ አካባቢው ባህሪ አደረጃጀቶች ተፈጥረዋል። እነዚህ አደረጃጀቶች ቀደም ሲል ራሳቸውን አካባቢውን ጥቅም ለማስከበር ነጻ ለማውጣት የለውጡ አንኳር ጥያቄዎች የነበሩ ጥያቄዎችን አንስቶ በመታገል ህብረተሰቡንም ለውጡን ገፍቶ እንዲሄድ አድርገዋል። ከዛ ባሻገር ግን አሁን እነዚህ አደረጃጀቶች በአንዳንዶቹ አካባቢዎች መሰረታዊ ጥያቄዎች ተመልሰው ሳለ መለስተኛ ጥያቄዎችንም ማናቸውንም በሰፋው ምህዳር ውስጥ ከመጠቀም ወደ ስርዓት አልበኝነት የመሄድ በእነሱ ስም ደግሞ በወጣቱ ስም ሌሎች ጥፋቶችን የመፈጸም ተግባራት እንዳሉ በውል ተገምግሟል። እርምጃም እየተወሰደ ነው። ነገር ግን በሆነ ስም የተሰየመውን ወጣት እንደ ወጣት በሙሉ የሚወክሉ አይደሉም። በአንዳንድ አካባቢዎች አሁን በተጠቀሱበትም አካባቢዎች እኛም ተንቀሳቅሰን ባየንባቸውም አካባቢዎች በዩኒቨርሲቲዎችም ያሉ ግጭቶችን ለመታደግም ጥረትም ያደርጓሉ። በዛው መጠን ደግሞ ሌላ የፖለቲካም ዓላማ አንግበው የሚንቀሳቀሱ አሉ። የሆነ ሆኖ እነዚህ አደረጃጀቶች ኢ መደበኛ አደረጃጀቶች መደበኛ እስካልሆኑ ድረስ ተቀባይነት የሌላቸው ነገር ግን ደግሞ በተጨባጭ ባሉት አደረጃጀቶች ቀደም ሲልም በነበሩት የትግል አግባቦች መልኩን ቀይሮ ለመጥፎ ተግባር፣ ለግጭት፣ ሰው ለመግደል አሰቃቂ በሆነ ሁኔታ ለማጥፋትና ቅድም እንዳልነው በማንነትና በሃይማኖትና በብሔር ላይ የተመሰረተ ግጭት እንዲፈጠር የሚያደርጉ ለሌላ አካላት መሳሪያ ሆነው የሚያገለግሉ እንዳሉ በማወቅ እነሱን የሚያሰማሩትን መሳሪያዎቻቸውንም ስምሪት ሰጪዎችንም ለማስታገስ ስራዎች እየተሰሩ ነው ያሉት።
በሌላ በኩል ከነዚህ ጥቃቶች በኋላ ተደጋግሞ የሚነሳው በእምነት ቤቶችና በእምነት ተከታዮች ላይ የሚደርሱ ጥቃቶች ናቸው። በዚህ ጉዳይ ላይ የእምነት አባቶች ምን አቋም አላቸው ስንል ከዚህ ቀደም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ኢድሪስን ጠይቂያቸው ነበር።
በመሪዎችም ደረጃ ደግሞ የሃይማኖት መሪዎቹ ተከባብረን ተዋደን ተጠያይቀን ነው የምንኖረው። ይህ እንደማውቀው የሆነ እንደሆነ እንደ አጠቃላይ የሀገራችን ሙስሊም ክርስቲያኑን አክባሪ ነው፣ ክርስቲያኑ ደግሞ ሙስሊሙን አክባሪ ሲሆን ነው የማውቀው እንጂ ክርስቲያኑ ሙስሊሙን ለማጣት ሂደት እንደሌለው ሙስሊሙም ደግሞ ክርስቲያኑ የማጣት ሂደት እንደሌለው ነው የማውቀው። የዚህ ማስረጃው አሁን ቤተ ክርስቲያን በሚሰራ ጊዜ ሙስሊሙ ተሳትፎ አብሮ ይሰራል፣ በዓሉን አብሮ ያከብራል። እንደዚሁም ደግሞ ሙስሊሙ መስጊድ በሚሰራ ጊዜ ክርስቲያኑ ገንዘብ ያወጣል፣ በቤተ ክርስቲያን እንኳ ስም ገንዘብ ያወጣል። አሁን እዚህ ጎጃም እንግዲህ ክርስትና ጠንከር ይላል የምንለው ጎጃም ነው። ጎጃም ሉናን የሚባል ከተማ መስጊድ ለመመረቅ ሂደን ክርስቲያኖቹ ይህን ያህል ሻውጡታል ሲሉ ለመስጊዱ ገሌ ይህን ያህል ሻውጡታል ሲል ማርያም ቤተ ክርስቲያን 3000 ብር እዚያ ታርጋለች ለመስጊዱ ብለው ነው ያቀረቡልን። የሀገራችን ክርስቲያንና ሙስሊም በሀዘንም ደስታም በሞትም በሰርግም በጣም ተባባሪና በጉርብትናም ደግሞ ተጋቢም ነው እኮ። አንድ ላይ በአማችነት ይገናኛል፣ በዝምድና ይገናኛል፣ በጉርብትና ይገናኛል። ማህበራዊ ጉዳይ ደግሞ አንድ ላይ ነው። በገበያም በሌላም አብሮ የሚውል አብሮ የሚበላ አብሮ የሚጠጣ ሙሽሮች እንኳ ሲሞሸሩ በሀገራችን በስጋ ይለያል እንጂ በሌላው ክርስቲያኑና ሙስሊሙ ወጣት አብሮ የሚሞሸር ነው የምናውቀው። ቀደም እንዳለው
ሙፍቲ ሐጂ ኢድሪስ አያይዘው በሁለቱ እምነቶችም ሆነ በአማኞች መካከል ምንም አይነት ግጭት ከሌለ ግጭት እንዲኖር የሚያደርጉ ቤተ ክርስቲያንና መስጅድን የሚያቃጥሉ ተለይተው እርምጃ ሊወሰድባቸው ይገባልም ብለውን ነበር። ቀሲስ ሰለሞን ቶልቻ ተመሳሳይ ሀሳብ አላቸው።
በሁለቱ ቤተ እምነቶች በክርስትናውም ሆነ በቤተ ሙስሊሙ በኢትዮጵያ ለረጅም ዘመናት ተዋደውና ተከባብረው የኖሩ ናቸው። ለዚሁም ማሳያ መሀል መርካቶ አንዋርና ራጉኤልን ማየት ይቻላል። ዘመን የተሻገሩት ሁለቱ ቤተ እምነቶች እጅግ ተፋቅረው እጅግ ተዋደው ነው። በቤተ እምነቶች መካከል በአስፈጻሚዎቹ አባቶች መካከል ምንም አይነት ችግር የለም። እንዲሁም በዛሬ ዕለት ራሱ በሐረማያ የመስጊድ የመጅሊሱ ኃላፊዎች ለተጎዱት ተማሪዎች ብርድ ልብስ፣ ፍራሽ ጭምር ሐረር ስላሴ እያቀረቡላቸው ሲያጽናኗቸው እንደነበረ በዛሬ ዕለት ራሱ መረጃው አለ። ሁለቱ ቤተ እምነቶች በፍቅር በችግርም በሐዘንም ጊዜ በአንድነት የኖሩ ናቸው። ይሄ ሆን ተብሎ ሀገር ለማፍረስና የሀገር አንድነት ለመበታተን እንጂ በእስልምና ምክር ቤት ሆን ተብሎ በቤተ ክርስቲያንና በክርስትና እምነታችን ላይ ጥቃት ተፈጸመ አንልም። ይሄ ጉዳይ እነሱም ራሳቸው እጅግ ነው የጨነቃቸው። ይሄ ጉዳይ መውጣት እንዳለበት በተለያዩ በባሌም የሚደርሰን መረጃ በሌሎችም ቤተ ሙስሊሞች የሚደርሱ መረጃዎች ይሄ እድሜያቸው ከ30 ዓመት በታች የሆኑ ወጣቶች በደቦ እየተሰበሰቡ የሚያደርጉት ነው። ከእነሱ እውቅና ውጭ ጥምር እንደሆነ ነው ማሳያዎች አሉት። ለሀገሪቱ ቀጣይ ሁለንተናዊ እድገትና ሰላም የህግ የበላይነት በጋራ መከበር የጋራ መግለጫም ጭምር እንደምናወሳ ነው።
በአጠቃላይ ያነጋገርናቸው የእምነት አባቶችም ሆነ የመንግስት ባለስልጣናት የሚናገሩት በኢትዮጵያ እየተከሰተ ያለውን ግጭት፣ አለመረጋጋትና ጥቃትን ለመከላከል ሁሉም ተባብሮ ለሰላም ሊሰራ ይገባል የሚል ነው። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
ለተፈጠረው የድምፅ መቋረጥ ይቅርታ እንጠይቃለን። ጽዮንን ለዘገባው እናመሰግናለን። ወደ ተከታዩ ዝግጅት እናልፋለን። አማራ ክልል ውስጥ የሚንቀሳቀሰው ኢዴሃን በየዩኒቨርሲቲው እየተነሳ ያለውን ግጭት ለማስቆም መንግሥት አፋጣኝ እርምጃ እንዲወስድ ጠይቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
የአማራ ዲሞክራሲያዊ ንቅናቄ አዲሃን ባወጣው መግለጫ በየዩኒቨርሲቲዎቹ በሰው ህይወትና በመማር ማስተማሩ ሂደት ላይ የተጋረጠውን አደጋ ለማስቆም መንግስት በአጥፊዎች ላይ እርምጃ መውሰድ አለበት ነው ያሉት ሊቀመንበሩ አቶ ተስፋውን አለምነህ።
በኢትዮጵያ በተለያዩ አካባቢዎች ክቡር የሆነ የሰው ልጅ ህይወት እየተቀጸፈ ነው። እዚህም ደግሞ ከሰሞኑ ደግሞ በተለያዩ ዩኒቨርሲቲዎች አካባቢ ተማሪዎች ህይወታቸውን እያጡ ነው ያሉት። ይህንን ንቅናቄያችን አጥብቆ ያወግዛል። መንግስትም ተገቢውን እርምጃ መውሰድ እንዳለበት እናምናለን። ከዚህ ጋር በተያያዘ በተለያዩ ምክንያቶች ተማሪዎች እየተገደሉ ነው ያሉት። ስለዚህ ምንም አይነት ምክንያት ይኖረው የተማሪዎችን መማር ማስተማር ሊያሰናክል የሚችል እንቅስቃሴ መንግስት በአስቸኳይ እርምጃ መውሰድ መቻል አለበት ብለን እናምናለን።
አቶ ተስፋውን አክለው ባለፈው የትግራይ ክልል ትምህርት ቢሮ ወደ አማራ ክልል ተመደበው ለሚሄዱ አዲስ ገቢ ዩኒቨርሲቲ ተማሪዎችን የደህንነት ስጋት አለ ብሎ ባስፈራራው መሰረት የቀሩ ተማሪዎችን የአማራ ክልል መንግስት መጥራቱ ለህወሓት ትልቅ የፖለቲካ ኪሳራ በመሆኑ በአማራ ክልል በሚገኙ ዩኒቨርሲቲዎች ላይ ተጨማሪ ግጭት ከመከሰቱ በፊት የጸጥታ ኃይሉ ከፌዴራል መንግስቱ ጋር በመሆን የአፍራሽ ኃይሎችን ተልዕኮ ማክሸፍ ይኖርበታል ነው ያሉት።
አሁን ተማሪዎች ወደ ዩኒቨርሲቲዎች እንዲመጡ የአማራ ክልል መንግስት ቀን በማራዘም ድረስ ፈቅዷል። በዚህ ሂደት ውስጥ ደግሞ ቲፒኤልኤፍ የፖለቲካ ክሳራ ይደርስበታል። ምክንያቱም አትሂዱ ችግር አለ እያለ ሲናገር ነው የነበር። ሲመጡ ሰላም ነው፣ በህብረተሰቡም በሰላማዊ መንገድ እያስተናገዳቸው የመማር ማስተማሩም የተሳለጠ ነበረ። ነገር ግን ይህን የፖለቲካ ክሳራ ለማካካስ እዚህ ጋር ችግር እየተፈጠረ ነው አሁን። ስለዚህ ይህን ችግር ደግሞ አዴፓ ማስተካከል መቻል አለበት ቀድሞ። ምክንያቱም የሄደበትን መልካም ስራ መልካም ተግባር የሚያጠለሽን እየተገባሩ ያለው። ስለዚህ ቲፒኤልኤፍ የማይሄድበት መንገድ የለም። በግልጽ ለመናገር እውነት ለመናገር እኮ ተማሪዎችን ወደ አማራ ክልል አትሂዱ ሲል ምንም አይነት ኃላፊነት የሚባል ስሜት የለውም ማለት ነው። ሲቀሩ ደግሞ አሁን እንዳየነው እንደሰማነው ያመቻችላቸው ነገር የለም። ተማሪዎችን የፈለጋቸው ለፖለቲካ ትርፍ ብቻ እንጂ የእነሱን ቀጣይ ህይወት ምን ይሁን የሚል ነገር እያስጨነቀው አይደለም። በዚህ በኩል አሁንም አስረግጬ መናገር የምፈልገው የአማራ ዩኒቨርሲቲዎች ያደረጉት ከፍተኛ ድጋፍም ታጋሽነትም ሰላማዊ እንቅስቃሴም ትልቅ ክብር አለኝ፣ አድናቆትም አለኝ። የጎንደር ዩኒቨርሲቲ እያንዳንዱ ወላጅ ለአንዳንድ ተማሪ ወላጅ እንዲሆን፣ ማህበረሰቡ ወላጅ እንዲሆን ከትግራይ ክልል የመጡ ተማሪዎችን አዲስ አበባ ድረስ በመምጣት የደብረ ብርሃን ዩኒቨርሲቲ ተቀብሏቸዋል። ይሄ መልካም ተግባር ነው። ይሄ መልካም ተግባር እና አርአያነት ያለው ተግባር ደግሞ ፖለቲካሊ ኪሳራ የሚያደርስባቸው ቡድኖች አሉ፣ ልክ እንደ ቲፒኤልኤፍ። ስለዚህ አጸፋዊ መልስ ይመልሳሉ። ዩኒቨርሲቲዎች ሰላም እንዳይሆኑ፣ ዩኒቨርሲቲዎች የመማር ማስተማር ሂደታቸው እንዲስተጓጎል ጽንፈኛ ኃይሎች ለሚፈልጉት ኃይል ይጠቀሙበታል ማለት ነው። ለዛም ነው አሁን በተናገረ ማክስት አትሂዱ ብሎ ብያችሁ ነበር ለማለት ይመስላል አሁን የዩኒቨርሲቲዎች አካባቢ የሚነሳው ግጭት። ስለዚህ የአማራ ክልል መንግስትም ሆነ የፌዴራል መንግስቱ በዩኒቨርሲቲዎች አካባቢ ያሉትን የጸጥታ ተቋማትን ማስከበር መቻል ነበረባቸው። ከፍተኛ ድክመት አለባቸው። በአንድም ይሁን በሌላ መንገድ በእነሱ ድክመት ክቡር የሆነ የሰው ልጅ ህይወት፣ ተማሪዎች ህይወታቸውን እያጡ ነው። ይህ ደግሞ እጅግ አሳዛኝና አሳፋሪ ተግባር ነው።
በተነሳው አስተያየት ዙሪያ መልስ እንዲሰጡኝ የትግራይ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን በተደጋጋሚ በእጅ ስልካቸው ላይ ደውዬ ለማግኘት ያደረግኩት ሙከራ አልተሳካም። በመጨረሻ ተማሪዎቹ በዩኒቨርሲቲ ቆይታቸው ትንሿን ኢትዮጵያ ወክለው የሚቆዩበት ሀገር መሆኑን ተረድተው ከጽንፈኝነት ራሳቸውን እንዲጠብቁም አቶ ተስፋውን ጥሪ አቅርበዋል።
ዩኒቨርሲቲዎች ትንሿ ኢትዮጵያ ናት። ሁሉም ከተለያየ አካባቢ የሚመጣ ማህበረሰብ ነው ያለ። ኢትዮጵያም እንደ ኢትዮጵያ እንድትቀጥል ዩኒቨርሲቲዎች አካባቢ ያለው መስተጋብር ጥሩ ነው፣ ከመማር ማስተማሩ ባለፈም። በሌላ አገላለጽ ደግሞ ዩኒቨርሲቲ አካባቢ የሚፈጠር ችግር ለመላው ኢትዮጵያ ነው የሚሆነው። ምክንያቱም እዛ አካባቢ ያለ ተማሪዎች ከሁሉም አካባቢ ስለመጡ አንድ የተወሰነች ኮሽ ያለ ነገር ሲሆን ሁሉንም ኢትዮጵያ ብሻለ ማለት ነው። ስለዚህ ከፍተኛ ጥንቃቄ ያስፈልጋል። ተማሪዎችም አላስፈላጊ ከሆነ የጽንፈኛ ብሔርተኞች የሚያደርጉትን ሽኩቻ ወደ ጎን በመተው ትምህርታቸውን ብቻ እንዲከታተሉ ንቅናቄያችን መልእክት ማስተላለፍ ይፈልጋል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ሬዲዮ ጣቢያ ስርጭት ነው። አሁን ኢምፒችመንትና ሂደቱ
ፕሬዚደንት ዶናልድ ትራምፕ ስልጣናቸውን ለግል የፖለቲካ ጥቅማቸው አውለዋል ሲሉ የተወካዮች ምክር ቤቱ ዴሞክራቲክ እንደራሴዎች ያነሱትን ውንጀላ ተከትሎ በተጀመረው ከስልጣን ሊያስነሳ በሚያስችል የሕግ ሂደት ባለፈው ግንቦት እስከ ተነሱ ድረስ በዩክሬን የዩናይትድ ስቴትስ አምባሳደር የነበሩት ማሪ ዮቫኖቪች ዛሬ ከረፋድ አንስቶ የእማኝነት ቃላቸውን በይፋ እየሰጡ ናቸው። የፕሬዚደንቱ የግል ጠበቃ ሩዲ ጁሊያኒና አጋሮቻቸው ያካሄዱት ስም የማጥፋት ዘመቻ ሲሉ የአምባሳደሯ የሥራ ባልደረቦችና ዴሞክራቶቹ የጠሩትን ተከትሎ ነው የዮቫኖቪች ሥራቸውን አቋርጠው እንዲመለሱ የተደረጉት። ከትናንት በስቲያ ረቡዕ በተጀመረው የእማኝነት ቃል በይፋ በሚሰማበት ኢምፒችመንት በሚባለው የሕግ ሂደት ምንነት ላይ ያተኮረ ማብራሪያ ተከታይ ክፍል ነው ቀጥሎ የምትሰሙት። ትንታኔውን የሚሰጡት አቶ ደረጀ ደምሴ ቡልቶ በዩናይትድ ስቴትስ ሕገ መንግሥታዊ ጉዳዮችን በሚመለከቱ የክስ ሂደቶች ላይ ጭምር የተሳተፉ የሕግ ባለሙያ ናቸው። አሉላ ከበደ ነው አቶ ደረጀን ያወያየው። የቀደመው ክፍል ካቆመበት ይነሳል።
አቶ ደረጀ እንደገለጡት በእነኚህ ተጠያቂ ሊያደርጉ የሚችሉ ስልጣናቸውን ለግል ጥቅማቸው አውለው እንደሆነ በዚህ ሕገ መንግሥታዊ አንቀጽ መሰረት ከኃላፊነታቸው ሊወገዱ የሚያስችል ከባድ ክስ ነው የቀረበው። ሰው የራሱ ሐሳብ እንዲኖረው ግፊት ለማድረግ ጭምር ቀደም ብለው እንደገለጹት ያ በዝግ ሲካሄድ የነበረ ምርመራ በይፋ በቴሌቪዥን በብሔራዊ ደረጃ ይሰራጫል። ብዙ ጊዜ የትዕይንት አይነት ይዘት ይኖረዋል። የሁለት ፓርቲዎች ሽኩቻም ስላለ ፍላጎትም ጥቅምም ስላላቸው በዝግ ምስክሮችን የመስማት ሂደት ውስጥ አፈትልክ የወጡ መረጃዎች ከሚያሳዩት ጨምሮ ሁለቱ ፓርቲዎች ወደ እነሱ ፍላጎት ያደላ ነገር ለማድረግ በሚያደርጉት ግፊት ምን አይነት ነገር ይጠብቃሉ?
እንግዲህ ሪፐብሊካኖች የፕሬዚዳንት ትራምፕ ደጋፊዎች እስካሁን ድረስ እንዴት አድርገው ይህንን ነገር ዲፌንድ እንደሚያደርጉ ወይም እንደሚከላከሉ ተስማምተው የወሰኑት ነገር የለም። አንድ ሳምንት ንግግሩ ምንም ችግር አልነበረውም፣ የስልክ ውይይቱ ምንም ወንጀል አልነበረውም ይላሉ። በሚቀጥለው ደግሞ የዩክሬኑ ፕሬዚደንት ምንም አይነት ፕሬሸር ወይም ደግሞ ግፊት አልተሰማኝም ብሏል ይላሉ። በሚቀጥለው ሳምንት ደግሞ ከዋይት ሀውስ ጭምር ይሄ ኖርማል ነገር ነው የተደረገው ነገር ቢደረግም የፖለቲካ ውይይት መንግስታት መካከል ይደረጋሉ፣ ለጊዜ እንዲህ አይነት ነገሮች ይኖራሉ። አንዳንዶቹም ደግሞ አይ ይሄ ዩክሬን ሙስናን እንዲታገል ተፈልጎ የተደረገ እንጂ ለግል ጥቅም የተባለ አይደለም የሚሉ አሉ። ማድረግ የሚፈልጉት ምንድን ነው? ይሄንን መጨረሻ ላይ ያለው ጉዳይ ሙስናን ከመዋጋት ጋር የተገናኘና ከዛ የመጣ እንጂ ለፖለቲካ ጥቅም የተደረገ እንዳልሆነ የዴሞክራት ተመራጭ ጆ ባይደን እና የሱ ልጅ ዩክሬን ውስጥ ልጁ አንድ ነዳጅ ማውጫ ድርጅት ውስጥ የቦርድ አባል ሆኖ በሚሰራበት ጊዜ ሲከፈለው ስለነበረ በዛ ኮራፕሽን ጆ ባይደንም የዩክሬን ጉዳይ ኃላፊ ስለነበረ ያ የሙስና ተገናኘ ስለሆነ ያንን ማስመርመር የአሜሪካ ኢንትረስት ነው። ለዛ ነው የተደረገው። ያንን በሚጠይቅበት ጊዜ ዶናልድ ትራምፕ ጠየቀ እንጂ ይሄን ካረጋችሁ ይሄን አረጋለሁ ብሎ የገባው ውል የለም። እንደዚህ አይነት የሚሉ አሉ። መጨረሻም ቢሆንም እንኳን ይሄ ከስልጣን የሚያስነሳ አይደለም የሚል ደግሞ ያነሳሉ። እነዚህን ነገሮች በሙሉ በመደጋገም በተለያየ ሁኔታ በማቅረብ በተቻለ መጠን ሰው ግራ እንዲጋባ ለማድረግ እንደሚሞክሩ ምንም ጥርጥር የለውም። በውይይቱ በጆ ባይደን እና በልጁ መካከል ስለሱ ሙስና ከሆነ ያሸንፋሉ። ውይይቱ ግን በፕሬዚዳንት ትራምፕ ላይ ብቻ ካተኮረ ያው ህዝቡ አመለካከቱን ሊቀይር ይችላል። አሁን ያለው የተከፋፈለ አመለካከት፣ ግማሹ ደጋፊ ነው፣ ግማሹ ተቃዋሚ ነው። በመሀል ያለው በጣም ጥቂት ነው። እንግዲህ ዋናው ሁለት ነገር ነው። አንደኛው የህዝብ አመለካከት አለ። ሁለተኛው ደግሞ ፕሮሰሱ ላይ ፈራጆቹ ያንን ክስ ሰምተው እንዴት ነው የሚፈርዱት? የህዝብ አመለካከት የሚባለው ገና አልታወቀም እንዴት እንደሚሄድ፣ ያው ተከፋፍሎ ነው ያለው። እነዚህ ሴኔተሮች ግን ክሱን ሰምተው ይፈርዳሉ የሚለው በቂ ማስረጃ አለ እንደማይፈርዱ። ሁለት ሶስተኛው ቮት ማድረግ አለባቸው እና ያለው ሴኔት በሪፐብሊካኖች ነው የያዘው እና ከአንድ ሁለት ፓብሊካ ሴኔተሮች በስተቀር የቀረው በሙሉ ዶናልድ ትራምፕን የሚደግፍ ስለሆነ ይከሰስ ተብሎ ኢምፒች ተደርጓል ተብሎ ይሄድም እንኳን ያንን ክስ ተቀብሎ ሴኔቱ እንደማያረጋግጠው ብዙዎች እየተናገሩ።
መልካም። ማብላጫው መቀመጫ የፕሬዚዳንቱ ፓርቲ የሪፐብሊካን ይዞታ ስለሆነ ከእነሱ ወደ ዲሞክራቶቹ ድምጽ የሚመጣ በቂ ቁጥር አይኖርም፣ አያጸድቁትም ነው የሚሉን። ይህን ሊቀየር የሚችል ምን አይነት ሁኔታ አለ? በሀሳብ ደረጃ ዞሮ ዞሮ የመራጩን ህዝብ አስተያየት፣ ቅድም የህዝብ አስተያየትን ማስቀየሩን ከግምት አስገብተው ተናግረዋል። ይህን ሊያስቀየር የሚችል ሁኔታ ምን ቢሆን ነው የሚፈጠረው?
አሁን ባለ ፖለቲካ ሁኔታ ለማስቀየር የሚችል ነገር አለ አይመስለኝ። ሪፐብሊካኖች ዶናልድ ትራምፕን አለመደገፍ የሚያመጣው በጣም ብዙ ጠንቅ ስለሆነ እዛ ያሉት ያንን ሁለት ሶስተኛ ድምጽ ድረስ ይመጣል ማለት አስቸጋሪ ነው። ነገር ግን ምናልባት እንግዲህ በጣም ያስከብዳል ማለት ነው። በጣም ከባድ የሆነ ማስረጃ ካልቀረበ በስተቀር
የህዝብ አስተያየት በመሰረታዊነት የሚቀየር ካልሆነ በሴኔት አብላጫ መቀመጫዎች ያላቸው ሪፐብሊካኖች ውሳኔ ወይም አቋም እስካሁን ባለው የሚታወቅ ከሆነ ምክር ቤቱ ፕሬዝዳንቱ ጥፋተኛ ሆኖ ቢያገኛቸው የዲሞክራቶች አብላጫ መቀመጫ ያለው ምክር ቤት ጥፋተኛ ሆኖ ቢያገኛቸው እንኳን ውሳኔው ዞሮ ዞሮ የሚፈልገውን ውጤት ማያመጣላቸው ከሆነ ምን ይሆን ጥቅሙ ከዚህ ሂደት የሚገኘው?
እንግዲህ ይሄ ብዙ ዴሞክራቶችን ሲያጨቃጭቀ ነበረ። በኩል ይህንን ሁሉ አድርገን ይህንን ሁሉ ወንጀል አሳይተን ሴኔቱ ወንጀል አይደለም ይሄ የሚያስነሳ አይደለም ብሎ ከፈረደ ለወደፊት ለሀገራችን የሚያመጣው ጠንቅ ምንድን ነው ብለው የሚያስቡ አሉ። በሌላ በኩል ደግሞ እንዲህ አይነት ተፈጥ ያየን ይህንን ኃላፊነታችንን መንግስቱ የተቀመጠውን ኃላፊነታችን ካልተወጣን ወደፊት ደግሞ የሚመጣው ፕሬዚዳንት ምን አይነት ትምህርት ይወስዳል ከዚህ እና ይህንን አድርጎ ሰውየው ምንም አልተደረገም እኔም አድርጌ ምንም ሊያደረግም ይችላል የሚል ነገር ሊመጣ ይችላል። ታሪክን የሚያበላሽ ነገር ስለሆነ ወንጀል እስከተሰራ ድረስ ያንን ማሳየትና ኃላፊነታችንን መወጣት አለብን የሚሉት ስለበለጡ ነው ፕሮሰስ
መልካም። አቶ ደረጀ የሚኖሩትም ሁኔታዎች ተከታትለን በምንገመግምባቸው ፕሮግራሞች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላንም እንደዚሁም አቶ ደረጀን። በእኛም በኩል ዝግጅታችን ይቀጥላል። ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ46 ደቂቃ ሆኗል አሁን አዲስ አበባ ላይ። የቪኦኤ ዌብሳይት amharic.voanews.com ላይ ዝግጅቶቻችንን ማግኘት ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶርና ከአፕ ስቶር ብትጭኑ ዝግጅቶቻችንን ቀላሉ መከታተል ትችላላችሁ። ዝግጅቶቻችንን ከቪኦኤ አምሃሪክ ፌስቡክ ላይቭ በተጨማሪ በአህዱ ራዲዮም 94.3 ላይ በቀጥታ ልታዳምጡ ትችላላችሁ። የምሽቱ አየር ስርጭት ፕሮዲውሰር ንጉሡ ታምሬ፣ ቴክኒሽያኑ ጆ ጌል፣ እንዲሁም ቮይቴክ ዞርኒያክ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው አዳነች ፍስሐዬና እኔም ሰሎሞን አባተ። ከዝግጅታችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። ወደ ተከታዩ ቅንብር እንለፍ። የበርሊን ግንብ
ምዕራብና ምስራቅ በሚል ጀርመንን ለሁለት ከፍሏት የነበረው የበርሊን ግንብ የፈረሰበት 30ኛ ዓመት ባለፈው ቅዳሜ ዋና ከተማዋ በርሊን ውስጥ በድምቀት ተከብሯል። ግንቡ የቆመው የያኔዋ ምስራቅ ጀርመን ዜጎቿን ወደ ካፒታሊስቷ ምዕራብ ጀርመን ከመፍለስ ለማቆም በወሰኑ መሪዎቿ ነበር። ከግንቡ መውደቅ ማግስት ናኝቶ የነበረው የተስፋና የመነቃቃት መንፈስ እየዋለ እያደር በሩሲያና በምዕራብ ዓለም እየከረረ በመጣው ውጥረት ምክንያት በፍርሃትና በስጋት እየተተካ መሆኑ እንደሚሰማ ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ ይናገራል። ሰለሞን አባተ ያቀርበዋል።
ጀርመናውያን ከ28 ዓመታት የቀዝቃዛ ጦርነት ዘመን መለያየት በኋላ የቅዳሜውን የ30 ዓመት የዳግም አንድ ሀገርነት ክብረ በዓል የመሩት ውልደታቸውና እድገታቸው ምስራቅ ጀርመን የነበረው የዛሬይቱ የተዋሃደች ጀርመን መሪ ቻንስለር አንጌላ መርከል ናቸው።
The 9th of November, which reflects in a special way both the horrible and the happy moments of our history, makes us aware
አስፈሪም አስደሳችም የነበሩትን የሀገራችንን ታሪክ አጋጣሚዎች በተለየ መንገድ የምናስብበት ጥቅምት 29 ጥላቻን፣ ዘረኛነትንና ጸረ ሰማዊነትን ልንጋፈጥ እንደሚገባን እንድናውቅ ያደርገናል። ነጻነትን፣ ዴሞክራሲን፣ ሰብአዊ ክብርንና የሕግ የበላይነትን ከጥቃት ለመከላከል ኃይላችን የሚፈቅደውን ማንኛውንም ነገር እንድናደርግ ያሳስበናል።
ጥቅምት 29 በጀርመን ታሪክ ውስጥ ሌላም የሚታወስበት የጠባሳ ሰንበር የሚታይበት ዕለት ነው። በ1931 ዓመተ ምህረት በዚህ ምሽት ክሪስታልናሽት በሚል የሚጠራ በድፍን ናዚ ጀርመን በነበሩ አይሁድ ላይ ጥቃት የተጣለበት ቀን ነው። ከዚያም ዘግናኙ ሆሎኮስት እየተባለ የሚጠራው የዘረ አይሁድ ማሳደድና ጭፍጨፋ ተጀመረ። ኮሚኒስታዊ ስርዓትን ለማስወገድ የምስራቅ አውሮፓ ህዝቦች ተጫውተዋል ለተባለው ሚና ዕውቅና ለመስጠትን የፖላንድ፣ የሃንጋሪ፣ የስሎቫኪያና የቼክ ሪፐብሊክ መሪዎች በሰሞኑ የክብረ በዓል ስርዓቶች ላይ ተገኝተዋል። ልክ የዛሬ 30 ዓመት ዲሞክራሲ ናፋቂ ሰልፎች በድፍን ምስራቅ አውሮፓ ተከታተሉ። ይህ ሁኔታ የበረታ ግፊት ያሳደረበት የምስራቅ ጀርመን መንግሥት የጉዞ ማነቆዎችን የሚያላላ እርምጃ ቀስ በቀስ እንደሚወስድ አስታወቀ። ያ ማስታወቂያ ታዲያ በአስሮች ሺዎች የሚቆጠሩ የምስራቅ በርሊን ነዋሪዎችን ፈንቅሎ አስነሳና በግንቡ የመሸጋገሪያ ኬላዎች ላይ እንዲኮለኮሉና ሰፈሩን እንዲያጨናንቁ አደረጋቸው። ድንገት በተፈጠረው ሁኔታ ግራ የተጋቡት የኬላዎቹ ዘቦች የመተላለፊያ በሮቹን ከፈቱ። ግንቡና ክልከላው ተደፈሩ፣ ተጣሱ። በርሊንን ለ28 ዓመታት የከፈለው የአርማታ ግንብ ላይ በሁለቱም ወገን የነበሩ ጀርመናውያን ባገኙት ሁሉ በኃይል ወረዱበት። የጀርመን ግንብ ፈረሰ። ያችን ዕለት ለማስታወስም ዋናው የበርሊን መተላለፊያ ቆሞ በነበረበት የብራንደንበርግ በር ላይ ደማቅ የሙዚቃ ድግስ ተደረገበትና ለአንድ ሳምንት የዘለቀው ክብረ በዓል በዚያው ተደመደመ።
30 years of a reunited Germany.
የተዋሃደች ጀርመን 30 ዓመታት። ቤተሰቦች አልተለያዩም። እንጠያየቃለን፣ እንገናኛለን፣ እንነጋገራለን፣ አንዳችን ከሌላችን እንማራለን። ታላቅ ነገር ነው። ለዚህም ምስጋናዬ ከፍ ያለ ነው።
የበርሊን ነዋሪ ራማን ሮሳ ናቸው በቅዳሜው ክብረ በዓል ወቅት የተናገሩት። ያ ግንብ ከተናደ ከሁለት ዓመታት በኋላ የያኔዋ ሶቪየት ኅብረትም ተበተነች። ቀዝቃዛው ጦርነትም አከተመ። ስጋቱ ግን አልጠፋም። በሰሜን አትላንቲክ የጦር ትብብር ድርጅቱ በኔቶና በሩሲያ መካከል አዲስ መፋጠጥ አግጥጦ ወጣ። የሰሞኑ ክብረ በዓል የተጨናገፉ ተስፋዎችንም የምናስተውልበት እንዲሆን ያስፈልጋል ብለዋል በርሊን የተገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ።
የሚያኮራው ክስተት በፈጠረው ወጋገን ውስጥ መንገዳችንን ከሳትንባቸው ከነዚያ ቀናት በኋላ ሁላችንም ወደ ቀልባችን ተመልሰናል። ከሁሉም በላይ ግን ከጦር ትብብሮች፣ ከጦር ኃይሎችና ለነጻነታችን ዋስትና ከሆኑ ነገሮች ሀብቶቻችንን ለማዞር እንደምንችል አስበን ነበረ። በሚያሳዝን ሁኔታ ተሳስተናል።
የሩሲያ የዩክሬኗን ክርም መያዝና የደህንነት ስጋቷን ማበርታት ሞስኮ ከኔቶም ጋር የገባችበት መፋጠጥ የበርሊን በዓል አከባበር ላይ ደመና ጥለው ሊሆን ይችላል። ለጀርመናውያኑ ግን ያ ከፋፋይ ግንብ የወደቀበት ቀን አሁንም የተስፋና የደስታቸው ምንጭ መሆኑን አሳይተዋል። የተከበራችሁ አድማጮች ዝግጅቶቻችንን በ22 በ25ና በ31 ሜትር ባንድ አጭር ሞገድ መከታተል ትችላላችሁ። በተጨማሪም በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ በአጭር ሞገድ በ19ና በ25 ሜትር ባንድ የምናቀርብላችሁን ዝግጅት እንድታዳምጡም እንጋብዛለን። ተከታዩ ቅንብር ባህልና ማህበረሰብ ነው።
1494ኛው የነቢዩ መሐመድ ልደት መውሊድ ሰሞኑን በደማቅ ስነ ስርዓት ተከብሯል። ምዕመናን በክብር ተቀብላ በልዩ ህብር ያስተናገደችው ጀማ ንጉስ የዚህ ፕሮግራም የትኩረት ማዕከል ናት። ከደቡብ ወሎ አልቡኮ ወረዳ 12 ኪሎ ሜትር ርቀት ላይ የምትገኘው ጀማ ንጉስ ከ200 ዓመታት በላይ የዘለቀ መውሊድን የማክበር ልምድ እንዳላት መዛግብትን አጣቅሰው የታሪክ ምሁራን ይናገራሉ። በዓሉ የህዝብ ለህዝብ ግንኙነት የሚጎለብትበት ጥበብና ባህል ደምቀው የሚነግሱበትም ጭምር ነው። መስፍን አራጌ ዝርዝር አለው።
ልደት ለመጀመሪያ ጊዜ የተከበረው በ1207 በመካከለኛው ምስራቅ የኢራቋ አድቢል አካባቢ በሞዛፊር አልዲን አነሳሽነት እንደሆነ መዛግብት ይዘክራሉ። ኢትዮጵያ ውስጥ ደግሞ በ1750ዎቹ አጋማሽ በታሪካዊው ጀማ ንጉስ መስጊድ በእስላማዊ እውቀትና ሃይማኖታዊ አባትነታቸው በእምነቱ ተከታዮች ክብር የሚሰጣቸው የመስጊዱ መስራች ሐጂ ሰይድ ሙጃሂድ ለመጀመሪያ ጊዜ የነቢዩ መሐመድ ልደት እንዲከበር አድርገዋል በሚለው ገድላቸው ይታወቃሉ። ለዚህም ነው ጀማ ንጉስ ከአድቢል የሐጂ ሙጃሂድ ዝና ከሞዛፊር አልዲን ጋር መነጻጸሩ። በገደላማ ቦታ በተቆረቆሩ ጥንታዊ መስጊድ ዙሪያ ምእመኑ በመሰባሰብ ዱዓ ወይም ጸሎት ያደርሳል። የቁርአን ጥቅሶች እየተጣቀሱ ለሀገር አንድነት ለህዝቦች ሰላም ፈጣሪያቸውን ይማጸናሉ። በልዩ ህብረ ዝማሪያ ዜማ የታመመ እንዲድን የተጣላ እንዲታረቅ ያጣ እንዲያገኝ ስለ ሀገርም ስለ ህዝብም ስለ ሰብልም ስለ እንስሳውም ተማጽኖ ይዳረጋል። በጀማ ንጉስ የተለየ ገጽታና መገለጫ አለው። በዓሉ ባንድ ቀን አይጠናቀቅም፣ ለሶስት ቀናት ደምቆ ይዘልቃል። የመጀመሪያውን ቀን ራምሳ ይሉታል። እኛ ዋዜማ በሚለው ልንተካው እንችላለን። ከነብዩ የልደት ቀን በፊት በመስጊዱ አካባቢ በመሰባሰብ ዝየራ ወይም ሰላምታ ዱዓ ወይም ጸሎት ይደረጋል። በዚህ ሰዓት ሁለተኛውን ቀን አወል ብለው ሰይሞታል። ዋናው የነብዩ ልደት ቀን ተዘክሮ የሚውልበት ሲሆን ስለ ነብዩ ልደት ታሪክና ገድል በስፋት ይዘከራል። ሶስተኛው ክትሚያ ይባላል። ማጠናቀቂያ እንደማለት ነው። ተስሎ የደረሰለት ስለቱን ያስገባል። ወደፊት ለማግኘት የሚፈልገው ማግኘት የሚሻውን ይሳላል። እናም ለአመቱ ሰላም ያድርሰን ብሎ ይሰናበታል። በዚህ ስፍራ የጾታ የብሔር የእድሜ ልዩነት የለም። በተለይ ለንደን አይነቱ ዳራሽ እንግዳ አስደናቂ የሚሆንበት የክርስትና እምነት ተከታዮች የሙስሊም ወገኖቻቸውን ደስታ ለመጋራት መገኘታቸውን ሲያስተውል ነው። የመስጊዱ መስራች ሐጂ ሰይድ ሙጃሂድ አምስተኛ ትውልድ ነኝ የሚሉት ሐጂ መሐመድ ዑስማን ይህ ለኛ የኖርንበት ያኖርነው የምናቆየው መገለጫችን ነው ይላሉ።
ከመላው ኢትዮጵያ ይመጣሉ። እስላሙም ይመጣል፣ ክርስቲያኑም ይመጣል፣ ኦሮሞ አለ፣ አፋር አለ፣ ሱማሌ አለ፣ ሁሉም ይመጣሉ። ህዝቡም አሁን እንደምታዩት ተቃቅፎ አንድ ላይ እየተሳሳመ እየተላቀሰ ነው ዱዓ የሚያደርገው። እሶም ሲጀምሩት እንደዚሁ ሁሉም ማንኛውም ክርስቲያኑም እስላሙም የሁሉም ጎሳ መጥቶ ዱዓ እንዲያደርግበት ነው የመሰረቱት ከስርም እና አሁንም ድረስ ያው ነው። አሁን እንደውም እየባሰ ነው።
ለዚህ ደግሞ ከሰሜን ሸዋ ግሼራብ የመጡትና የክርስትና እምነት ተከታዩ አቶ ይልማ ቸርነት ሕያው ምስክር ናቸው።
ቢያንስ አንድ 15 ዓመት ሆነኛ በየዓመት እመጣለሁ።
ክርስቲያንና እስላም አንድ ነው፣
በፍቅር ነው የምንኖረው።
ስለዚህ ዛሬ የመጡት ሙስሊም ወንድሞቹ የመውሊድን በዓል ሲያከብሩ አብረው የደስታው ተካፋይ ለመሆን ነው?
አዎ እንደዛ ነው የመጣሁት። ወረዳችን ግሼራብል ነው። ከዛ አባታችን ሼህ እንድሪስ የተባሉት እኛ ላይ እሳቸው ቤተክርስቲያን እያሰሩ ነው ያሉት ለክርስቲያን፣ እኛ ደግሞ ለእሳቸው መስጊድ እየሰራ ነው ያለን። አሁን በፍቅር ሁለታችን አንድ ጋር ሆነ አብረን እንኖራለን። ስለዚህ እሳቸውን ተከትዬ የምመጣው እንደዛ ነው። በፍቅር ነው የምመጣው።
ከአገሪቱ ከሁሉም አቅጣጫ ከሚመጣው ምእመን ባሻገር ባህር አቋርጠው ድንበር ተሻግረው የተገኙ የውጭ ዜጎችም ነበሩ። የመናዊ ተወላጅና የሳውዲ አረቢያ ነዋሪው መሐመድ አሊ በስፍራው ካገኘናቸው በርካታ የአረብ ተወላጆች አንዱ ነው። በአባቱ በኩል የኢትዮጵያ ተወላጅነት ያለው መሐመድ አሊ ከ25 ዓመታት በላይ በመመላለስ አካባቢውን ዘይሬያለሁ ወይም በቦታው ተገኝቼ ጸሎት አድርሻለሁ ይላል። የሃይማኖት አክራሪነት፣ የብሔር ጽንፈኝነት በሚቀነቀን ባት ዓለም ኢትዮጵያ ውስጥ ያለው አብሮነት ሁልጊዜም እንደሚያስደንቀው ይናገራል።
ሁሉም የሚሰባሰበው ለዱዓ ነው። ሀገርም ሰላም ነው የሚፈልገው። አሉ አንዳንዱ ውስጥ ፊትና የሚያደርጉና የሚያጭበረብሩት አለመስማት ነው። እነሱን ከሰማን ሁላችን እንወድቃለን። ምን የምመክረው አገሩን መጀመሪያ አስቀድመን ከዛ በኋላ ነው የምናድገው። ይህንን ነው የምመኘው ለሁሉም ለሀበሻ ህዝብ።
ሌላው ከሳዑዲ አረቢያ የመጣው ምእመን ይህን ይላል።
ሰላም ይሁን በአገሪቷ እና እዚህ መምጣት ትልቅ ነገር ነው፣ ቆንጆ ነገር ነው። አማርኛ ትንሽ ነው የማውቀው። አመሰግናለን እና እንኳን ደስ ያላችሁ።
በእለቱ ለምእመኑ የሚሆን ምግብ በማዘጋጀት ተግባር ተፍ ተፍ ሲሉ ያገኟቸው ኤርትራዊቷ ወይዘሮ ፋጡማ ሽፋ ናቸው። በሁለቱ ሀገራት መካከል የተፈጠረውን እርቅ ተከትሎ ወደ ኢትዮጵያ የዘለቁት ወይዘሮ የአካባቢው ታሪካዊነት ቀልባቸውን እንደሳበውና ከዚህ በኋላም በየአመቱ ለማክበር እንደሚመጡ ተናግረዋል።
በጣም ምርጥ ቦታ ነው። ቆንጆ ነው። ክብር ያለ ድምቅ ያለ በዓል ዋለ እና ቆንጆ ነው እና
በአመት በአመት እንድንመጣ ደግሞ እቅድ አለ። ኢንሻአላህ ደግሞ በዚህ በበለጠ ደግሞ ለሚመጣ አመት ደግሞ ኢንሻአላህ ሆኖ ይቆየናል።
1494ኛው የነብዩ መሐመድ ልደትን መውሊድ ያስተናገደችው ትንሽዋ ጀማ ንጉስ ከመቶ ሺህ ህዝብ በላይ በማስተናገድ ደምቃ ነው የሰነበተችው። ቦታው ጥንታዊ ክታቦች ወይም ጽሁፎች፣ መካነ መቃብሮች፣ ሰይፎችና ሌሎች ታሪካዊና ሃይማኖታዊ ቅርሶች ይገኙበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን እናመሰግናለን ለዚህ ድንቅ ዘገባ። ዝግጅታችን በዚሁ ተጠናቀቀ።
በእኛ ትግርኛ ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።
አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልኝ።